ኢትዮጵያ ውስጥ የተያዘውን የፖለቲካ ተሐድሶ ጅምር የትላንቱን ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳ የሰላማዊ ሰልፍ ከዋዜማው አስቀድሞ የተካሄደ ውይይት ነው። የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያ ክፍል ነው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ብራናማዋ ባላለሁ ቀደም ሲል የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ነበርኩ። መጨረሻ ከመሰደዴ በፊት አሁን ስደተኛ ሆኜ በአሜሪካን ሀገር እገኛለሁ። አሜሪካ ከመጣሁ በኋላ የክንጅት ዓለም አቀፍ የፖለቲካ አመራር አባል ሆኜ ሰርቻለሁ።
መሳይ ከበደ እባላለሁ። ብዙ ጊዜ አዲስ አበባ ዩኒቨርሲቲ መምህር ነበርኩ። በፍልስፍና ትምህርት ክፍል መምህራን ሲባረሩ አንዱን የነበርኩ አሜሪካ ነገር መጥቼ ዩኒቨርሲቲ ኦፍ ዴይተን የሚባል ውስጥ አስተምራለሁ።
እንኳን እንግዲህ አሁን አስቀድሞ ከተናገሩት በጣም ያነስኩ ሰው ነኝ። ባባያሉ ባላለው በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ከ1991 ጀምሮ 2003 አስተምሬያለሁ በረዳት ምሩቅነት። ከ2003 በኋላ ታሪክ ማስተማር አስቸጋሪ ሲሆን ክስ የሚያመጣ ሲሆን ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ባለው የአቶ አለ ስነ ጥበብና ዲዛይን ትምህርት ቤት እዛ ኢትዮጵያ ስነ ጥበብ ታሪክና የዓለም ስነ ጥበብ ታሪክ አስተምራለሁ።
አመሰግናለሁ እንግዶቼ። በየፊናችሁ በመታበረክቱት አስተዋጽኦም ሆነ በመገናኛ ብዙሃን በሚሰሙ ድምጾቻችሁ በጽሁፎቻችሁ ትታወቃላችሁ። በቀጥታ በድምጻችሁ ማስተዋወቁን የመረጥኩት ከጊዜው ጋር የተያያዙ ጉዳዮችንም ቀረብ ለማድረግ ነው። ውይይት አሁን በመናደርግበት ሰዓት የሚካሄድ ሰላማዊ ሰልፍ የተቃውሞ ሳይሆን የድጋፍ የተሰበሰቡት ሰዎች ራሳቸው የጠሩት ሰላማዊ ሰልፍ ነው። እስኪ ከአዲስ አበባ ትኩሳቱን ለመዳሰስ እንሞክር። አቶ አበባ ወርሶን ላስቀድም።
እንግዲህ ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እየቆየም አይደለም፣ ሳምንቱ ነው። አሁን እንግዲህ ምናልባት ስድስተኛው ሰባተኛው ቀን ነው ይሄ ሀሳብ ከመጣ። መጀመሪያ ላይ እንግዲህ የተነሳው ምናልባት አንደኛ የለውጥ ወገን የለውጥ ነፋስ የሚፈልጉ ለለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ህይወት ብለው በአብዛኛው ሲታሰሩ ሲፈቱ የቆዩ ወገኖች ናቸው። ግን ሪሼት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ ማህበራዊ ሚዲያ፣ ሁለተኛ ደግሞ በተለያዩ እንደዚህ በቴክስት ሜሴጅ መሴጆች እንደዚህ በስፋፋ አጭር ጊዜ ህዝቡን ቀልብ ሊስብ ቻለ። አሁን ለምሳሌ ከትናንት ወዲያ የነበረውን አዲስ አበባ ውስጥ መውሰድ መግለጫ ተሰጠ። በአዘጋጅ ኮሚቴው ሰልፉን በሚያስተባብረው ኮሚቴ ተብሎ እዛ ሲሰጥ ብዙ ምንትን አልነበረም። የህዝቡ ስሜት በተለይ ጠቅላይ ሚኒስትሩ ለተወካዮች ምክር ቤት ካደረጉት ንግግር በኋላ ይመጣል። ያ የህዝቡ ስሜት በጣም ቀይሮታል። አሁን አዲስ አበባን ብንወስድ በየአንዳንዱ ቦታ ዛሬ ጥላሻ ነበርኩኝ። በአንድ አጋጣሚ 4 ኪሎ ነበርኩኝ። ወደ 6 ኪሎ መነን አካባቢ 4 ኪሎ አካባቢ ነበርኩኝ እና እዛ ላይ ማየው ምንድን ነው ህብረተሰቡ ጠቅላይ ሚኒስትሩ ያነሳቸው ነገሮች ኮርኩሯቸዋል። በየአንዳንዱ ዜጋ ስሜት ውስጥ ፍላጎት ውስጥ የተገኙ ነገሮች ስለነኩ ይመስለኛል እነዚህ ነገሮች አጭር ጊዜ ውስጥ እንደዚህ አይነት የህዝብ መነሳሳት የህዝብ ድጋፍ የሚታይ አይመስለኝም። እና 97ንና አሁን ያለውን ሳስተያየው እንደውም የአሁኑ በጣም ደመቀብኝ። ምክንያቱም 1997 ላይ ያኔ የቅንጅት ሰልፍ ጊዜ ብዙ ነገሮች ነበሩ። የፖለቲካ ቁርቁራዎች ነበሩ። እንደገና ደግሞ የፖለቲካ ፓርቲዎች ህዝቡን በተለያየ መንገድ የማነቃቃት ነበረ። እዚህ ላይ የማየው ምንድን ነው ለስሙ አዘጋጅ ኮሚቴ ይሁን እንጂ ህዝቡን የኮረኮረው ህዝቡን ከማንም በላይ የነካው የጠቅላይ ሚኒስትሩ እርምጃዎች እና ንግግሮች ናቸው። የተለመደውን የፖለቲካ ንግግር ቀየሩት። ህዝቡ ስሜት ውስጥ ያለውን አውጥተው እሳቸው የህዝቡን የልብ ትርታ እስትንፋስ ሆነው ልሳን ሆነው ተናገሩት። በዛ መሰለኝ ለውጥ የመጣና አዲስ አበባ ላይ አሁን ዛሬ በጣም በእውነት እንደዚህ አይነት ለአንድ መሪ አለ ሁሉ የሚል ስሜት የአዲስ አበባ ከገባ 1987 ተማሪ ሁኜ ነው የገባሁት። እስካሁን ግን እንደዚህ አይነት የፖለቲካ ስሜትና ለአንድ ለውጥ አለን ብሎ የማቀንቀን ስሜት አላየሁም።
መልካም። ቅርብ የሆነውን ትኩሳቱን በአካባቢው የሚታየውን እንቅስቃሴ ጨምሮ የታየውትን ነው አቶ አበባው አያሌው ያጋሩን። ወዲህ ወደ ዋሽንግተን ዲሲ ልመለስ። አቶ ብርሃነ ከአዲስ አበባ በብዙ ሺህ ኪሎ ሜትሮች ቢርቁም ከኢትዮጵያው ስሜት ከፖለቲካው ሁኔታ ብዙ ሩቅ እንዳልሆኑ በቅርበት እንደሚከታተሉ ገምታለሁ። ይልቁንም ደግሞ በአዲስ አበባው ስነ ስርዓት ማግስት እሁድ ህዝባዊ ስብሰባ ጠርታችኋል። በተመሳሳይ ስሜት ከኢትዮጵያ ጉዳይ ጋር የተያያዘ መሆኑን ተረድቻለሁ። በዛም እንደሚሳተፉ ተረድቻለሁኝ። እርሶስ ይህን እንቅስቃሴ እንዴት ተመለከቱት? አዲስ አበባ ሆነውም ቀደም ብለው በገለጿቸው ኃላፊነቶች የመስራት የፖለቲካውን ሁኔታ በቅርብ የመከታተል ድል ነበሮትና እንዴት ይህ ሁኔታ ተፈጠረ ይላሉ? ሰዎች መሪዎችን ለድጋፍ ካልተጠሩና ካልተገፋፉ ያስገዳጅ ሁኔታ ካልተፈጠረ የማይታወቅበት ሀገር ውስጥ በገዛ ፈቃዳቸው ለመደገፍ የተነሱበትን ሁኔታ እንዴት ይገመግሙታል?
አመሰግናለሁ። በጣም ከባድ ነው ነገሩን ለማስረዳት መሞከር። በእኔ ግንዛቤ አዲስ አበባ ውስጥ እንግዲህ ኢህአዴግ ከገባ ህወሓት ከገባ ጀምሮ ነበርኩኝ በሁሉም ፕሮሰስ እና የቻልኩትን ያህል ለውጥ ሊያመጡ ይችላሉ በምላቸው መስመሮች ሁሉ ከፖለቲካ ውጭ የሆኑ በተለይ በንግድ ምክር ቤት እና በሌሎች በጣም ተሳትፎ ያለሁኝ እና ሞክሬያለሁ አስተዋጽኦ ለማድረግ ፖዚቲቭሊ። ግን የሀሳብ ልዩነት ካለህ እንደ ጠላት ነው የምትፈረጀው። እንደ ጠላት መፈረጅ ብቻ ሳይሆን እንድትጠፋ ነው የምትደረገው። እና አሁን ከእስር ቤት የወጡት ሰዎች ሲናገሩ እንደሰማችሁት ሞስት ፕሮባብሊ እንዴት ማነጣጠር ይቻላል ይባል እንደሆነ ነው እንጂ የናዚ ጀርመኒ እስረኞችን የተባበሩት ጦር ሄዶ ሲያስፈታ እስረኞቹ ላይ የነበረው ስሜት ነው አሁንም የተፈቱት ሰዎች ላይ የነበረው ስሜት ብዬ እገምታለሁ። እና እጅግ በጣም ጉድጓድ ውስጥ ጨለማ ውስጥ ነበር የኖር ነው ብዬ አስባለሁ። ኢንፋክት የራሴን ስሜት ልናገርና ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት። ይችን መሬት አልመለስባትም ብዬ ፈርቼ ነው የወጣሁት። ከሞትኩም በኋላ እዛ እቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ምክንያቱም ማንኛውም የፖለቲካ ምሁር በጥቆማ መልክ እንኳን አላቀረበውም እንደዚህ ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም። ኢንፋክት አሁንም ጠቅላይ ሚኒስትሩ ከተመረጡ በኋላ እንኳን ብዙዎች የፖለቲካ ሰዎች እሳቸውን ለመደገፍ ትንሽ ሲያቅማሙ ነበር። የሄዱበት መንገድ በእኔ እምነት ለኢትዮጵያ ብቻ ሳይሆን በአጠቃላይ በዓለም ውስጥ ለተጨቆኑ ዜጎች ወደ ነጻነት መውጫ መንገድ እንዲህም ሊኖር እንደሚችል የሚያሳይና ትምህርት የሚሰጥ ነው ብዬ አስባለሁ። እሱ ብቻ አይደለም፣ አሁን ከህዝብ የመጣው ድጋፍ ነገሩን በጭራሽ ወደ ኋላ እንዳይቀለበስ ያደረገው ይመስለኛል። ኦፍ ኮርስ አንዳንድ ጥቃቅን ችግሮች አሉ መወገድ ያለባቸው፣ ግን አሁን በህዝብ የተደገፈ ስለሆነ የመቀልበስ አደጋው እጅግ በጣም የቀነሰ ነው የሚመስለኝ። ከዚህ በተጨማሪ ጠቅላይ ሚኒስትሩ የወሰዷቸው እርምጃዎች እንደዚህ ኖርማል ሰው የፖለቲካ ስልጣን ይዞ ሊያደርገው ይችላል ከሚባለው እጅግ በጣም ያለፈ ነው፣ ሩቅ ምልከታ ያሳየ ነው። የኢትዮጵያ ፕሮብሌም ኢትዮጵያ ውስጥ ብቻ ሳይሆን የጂኦፖለቲካል ተጽዕኖም አለበት የሚል እምነት ሁሉ አራምደው ከጎረቤት ሀገሮች ጋር ሁሉ ያልነበረ አይነት ሰላም የፈጠሩ ናቸው። የተባረሩ ተስፋ የቆረጡ አገር የሌላቸው እያለቀሱ ያሉ ዜጎችን አለሁላችሁ የቻሉትን ያህል እጅ ሰንዝረው ከእስር ቤት ቢያወጡም ሌሎቹን አለሁላችሁ የሚልና ተስፋ የሚሰጥ ነው። እዚህ አሜሪካ ውስጥ እንዳየሁት እጅግ በጣም በርካታ ሰው በኢትዮጵያ ላይ የቆረጠውን ተስፋ የሌለውን ተስፋ ያቆጠቆጠበት ይመስለኛልና ይሄ ወደ ኋላ እንዳይመለስ ሙሉ ድጋፍ ሰጥቶ መሄድ ያስፈልጋል። በዚህ ምክንያት ነው አላቅ ድም የተከስከው አሁን ሁድለት እዚህ አሜሪካን ውስጥ በዚህ ጉዳይ ዙሪያ ፕሮፌሰር አለማየሁ ገብረ ማርያም ባለበት ስብሰባ እናካሄዳለን። አሁን ማንም መቀመጥ የሀገሪቱን ነጻነት የሀገሩን እድገት የሚፈልግ ሁሉ መቀመጥ ያለበት አይመስለኝም። አንድ ትልቅ ሚስጥር ይሆናል ያልኩት የጠቅላይ ሚኒስትሩ አካሄድ ከሌሎቹ ሊለይ የቻለውና ይህን ለውጥ ሊያመጣ የቻለው በአስተሳሰባቸው ማዕከል ያደረጉት ኢትዮጵያን ነው። ፓርቲያቸውን ኢህአዴግን አይደለም፣ ፓርቲያቸውን ኦፒዲዮን አይደለም። ኢትዮጵያን ማዕከል ስላደረጉ ነው እንደዚህ ሐሳባቸው ተበትኖ ሰውን ሁሉ ሊያሰባስብ የቻለውና በጣም በጣም ለኢትዮጵያ ትልቅ ነገር ነው፣ የማይጠበቅ ነገር ነው። ይሄ የእግዚአብሔር እጅ ውስጥ ያለበት ነው የሚመስለኝ።
አመሰግናለሁ አቶ ብርሃነ መውሃ። ጥቃይ ተናነቆት የገለጹት ከመጡበት ከግል ህይወቶ ጋርም ያዛመዱትን አድማጮች የተከታተሉት ይመስለኛል። የደስታ ስሜት የተቀላቀለበት መሆኑን እረዳለሁ። ወደ ዴይተን ኦሃዮ ልሻገርና ፕሮፌሰር መሳይ በወቅታዊ የኢትዮጵያ ጉዳይ ላይ በተደጋጋሚ በሚጽፏቸው በኢትዮጵያ ታሪክና ማህበረሰብ ህይወት ላይ ከጻፏቸው ዳጎስ ያሉ መጽሐፍት ባሻገር ያለማቋረጥ በሚጽፏቸው ጽሑፎች ይታወቃሉ። የቅርብ ጊዜዎቹ ምናልባትም አሁን ወደ ምንነጋገርበት ጉዳይ ያመጡናል። የታድሶ ለውጥ እውንነት ወይም ይኖራል አይኖርም ሳይሆን ጠቅላይ ሚኒስትሩን የማገዝ የመንግስቱን ኃይል የማጠንከር ጉዳይ እንጂ ያሉበትን በአለፈው ሚያዝያ ወር ሲጽፉ ባሳለፍነው ግንቦት ወር የጠቅላይ ሚኒስትሩ ደጋፊና ተቃዋሚዎችን ይልቁንም በመንግስቱ ውስጥ ያሉ ኃይሎችን የተመለከተ ጽሑፍ ባለፈው የግንቦት ወር ጽፈዋል። በግርድፍ ነው ወደ አማርኛ ለመመለስ የሞከርኩት። ፕሮፌሰር መሳይ ይሄንን ስሜት በቅርበት እየተከታተለ ለውጡን ለመተንተን እንደሚጥር አንድ የምርምር ሰው ዛሬ ያለንበትን ሁኔታ እንዴት ነው የሚገመግሙት?
እሺ፣ አመሰግናለሁ። መጀመሪያ በተለየ ሰልኩን አስመልክቶ ከሁሉ የተለየ የሚያደርገው ለመጀመሪያ ጊዜ ይመስላል በኢትዮጵያ ውስጥ መንግስትን ለመደገፍ ያለውን ጠቅላይ ሚኒስትር ለመደገፍ ህዝቡ ሲወጣ እስካሁን ድረስ ያየ ነው። ሰልፍ ሲደረግ ያው መንግስትን ለመቃወም ነው። አሁን ግን ነገሮች ለወጥ ብለው ያለውን መንግስት ለመደገፍ በግብታዊነትም ህዝቡ ተነስቶ በሰላማዊ ሰልፍ እንደግፍ ማለቱ በእውነቱ ኢትዮጵያ ውስጥ አዲስ ነገር ነው። ይህንን መጀመሪያ ነገር መፈልጋለሁ። ሁለተኛ የጠቅላይ ሚኒስትር አብይ አመጣጥና አነሳስ እንዴት ይታያል የሚለው ሁሌ እንዲህ አይነት ነገር ሲፈጠር ምንም ጊዜ ቢሆን እውነትም ነገሮች ወደዚህ የማዘንበል አዝማሚያ ኖሯቸውም ቢሆን ክስተቱ ሲሆን የተለየ ነገር ነው። ማንም ይሄንን በቅድሚያ መናገር አይቻልም ነው። ግን ሲሆን መለስ ብለን አሁን ደግሞ ስናየው አንዳንድ በሌሎች ሀገር የተፈጠሩት የታሪክ ሂደቶች ይህንን ክስተት ያለፉበትና ሌሎች ሀገሮች እንዲህ አይነት ነገር እንደተፈጠረ ማየት እንችላለን። ለምሳሌ በራሽያ ውስጥ ያው በሶቪየት ዩኒየን ጎርባቾቭ የተጫወተው ሚና በብዛት ያው ሶቪየት ዩኒየን ራሱ በነበረው ቅራኔ ውስጥ መውጣት ሲያቅተው ከውስጥ ከራሱ ከፓርቲው ከገዢ ፓርቲ አንድ ሰው ወጥቶ ያው የመጣውን ለውጥ እናውቀዋለን። እና እንዲህ አይነት ሁኔታ አይተናል። በቻይናም ለምሳሌ አሁን እንደ ዴንግ ሻኦፒንግ ለምሳሌ ትዝ ይለኛል። እሱም እንደዛ ቻይና ሜጃ መውጫ ያባጣበት ጊዜ ከውስጥ ነው የለውጥ ኃይል የተነሳው እና አሁን ቻይናን ያለችበትን ደረጃ ያደረሷት እና አይደንቅም። እንግዲህ ምንድን ነው እዚህ ላይ ማየት ያለብን? አንድ ያለ መንግስት ሲንዛዛ ማለት ወይ ቀየር ወይ ያለውን ነገር አሻሽል ዝም ብሎ በራሱ መቀጠል ሲፎክር በተወሰነ ደረጃ ወይም ከውጭ ኃይሎች ይገለብቷት አለዛ ደግሞ ከውስጥ ያሉ ኃይሎች ይነሳሉ። ይሄ ተደጋግሞ የታየ ነገር ነው። ብዙውን ጊዜ የውስጥ ኃይሎች ብቅ አይሉም፣ ነገር ግን አልፎ አልፎ ይደረጋል እና የኢትዮጵያ ደግሞ ልዩ ሁኔታ የሚያደርገው ምንድነው? እነዚህ የውስጥ ኃይሎች ተደማጭነት አግኝተው ወደ ስልጣን የቀረቡት በመጀመሪያ ደረጃ የህዝቡ ትግል ነው። በተለይ ኦሮሞ በተነሳው ተቃውሞ እንዲሁም በአማራው ሀገር በእውነቱ እንዲህ አይነት ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርጓል። እንግዲህ ድንገት የመጣ አይደለም። ህዝቡ ባይነሳ ኖሮ ሁሉ ችግር ባይመጣ ኖሮ ምንም ነገር አይፈጠርም ነበር። እንመልከት ያዴክ ራሱን ለመለወጥ ብዙ ድል አጋጥሞት ነበር። በተለይ ደግሞ ያው በፊቱ ጠቅላይ ሚኒስትር ባረፉ ጊዜ ኃይለ ማርያም ደሳለኝ ስልጣን ላይ ሲመጡ እሳቸው መጀመሪያ ጊዜ ሞክረዋል ትንሽ ወደ ለየት ያለ ቦታ አገሪቷን ለመውሰድ፣ ግን ወዲያው ተመቱ። ከዛ በኋላ ምንም መንቀሳቀስ አልቻሉም። ያው መጨረሻ ላይም ጨርሶ የቲፒኤልኤፍ መሳሪያ ሆነው አለፉ። የረዳቸውም ሁኔታ የለም ነበረ። እሳቸውም እንግዲህ እንደ ጠቅላይ ሚኒስትር አብይ ያህል ብዙም ነፃነት አልታገሉም። ግን እድሉ ተፈጥሮ ነበረ ያኔ ለመቀየር። እንግዲህ ደግሞ ሌላው ከህዝብ ትግል ውጪ ሌላው ተጨማሪ የሆነው የኢትዮጵያን ፖለቲካ ሁኔታ ስናይ ጠቅላይ ሚኒስትሩ በጣም በጣም ወሳኝ ባለሙሉ ስልጣን ነው። ህገ መንግስቱን ሲነበብ ስርዓቱ ካለ ጠቅላይ ሙሉ ስልጣን ካልያዘ ስርዓቱ በትክክል ሊሰራ አይችልም። መለስ ይህን ሲቀርጸው ለራሱ ነው የቀረጸው። የጠቅላይ ሚኒስትሩን ሚና ሲቀርጽ ለራሱ አጎ ነው የቀረጸው እና ያንን ጠቅላይ ሚኒስትር እንዳልነበረ ማድረግ ስልጣኑን መገፈፍ እና ማሳነስ ያ የነበረው ስርዓት ራሱን የመከላከል እና የማሻሻል ሁኔታዎች በሙሉ እንዳይከሰቱ ያደርጋል። በመሆኑም የማይፈታ ሁኔታ ውስጥ ገቡ በሙሉ ስርዓቱ። ማንም ከዛ ሊያወጣቸው አልቻለም ነበር። ምክንያቱም ጠቅላይ ሚኒስትሩ ምንም ስልጣን ስለሌለው እና በተለያዩ በተከፋፈሉ ቡድኖች ሀገሩ ይመራ ስለነበር እንዲህ አይነት ችግር የህዝቡ እንቢታ እና አመፅ እየበዛ ሲሄድ እንኳን የለም አንድ ነገር እናድርግ፣ እውነትም እንደው ይህን ሁኔታ ለማረጋጋት አንድ ነገር እናድርግና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉም። ይላሉ ባፋቸው፣ ግን በተግባር ሊውልም አልቻለም። እና ይሄ ውስብስብ ያለ እና ምንም መውጫ የሌለው ስርዓት ውስጥ ሁኔታ ውስጥ ስለገባል ነው እንግዲህ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበት እና ወደ ሌላ አቅጣጫ ማምራት አለብን የሚሉ ሰዎች ሊፈጠሩ ይችላል። እና ዝም ብሎም አይደለም የመጣው ማለት ራሱ ነባራዊ ሁኔታ ያመቻቸውም ነገር ነው። እንግዲህ እዚህ ላይ የለውጥ ኃይሎቹ ከውስጥ የመጡት የለውጥ ኃይሎች የራሳቸው አስተዋጽኦ አለ። ነገር ግን ሁሌ ማየት ያለብን እንግዲህ ታሪክ ለምንም ጊዜ እድል ይሰጣል፣ በተደጋጋሚ ጊዜ ለመለወጥ እድል ይሰጣል። ግን ያንን እድል ሰዎች ካልተቀበሉ ያው የመጨረሻው ነገር ይመጣል። ወይም ይሄ ነገር ወደ አብዮትና ወደ ምስቅልቅል ነበር የሚሄደው፣ አለዛም ደግሞ ከውስጥ የተነሳ ሁኔታ መሻሻል ነበረበት። በኃይለ ሥላሴ ጊዜ ተደጋግሞ እንዲያን ሁኔታ ቀርበዋል። ግን ያው መጨረሻ ላይ ደርግ መጣ፣ ስልጣኑ ስለወሰደ ከውስጥ የሚመጣው ለውጥ አልተቻለም። ምሳሌ አሁን ብዙዎቹ ምን እንደጻፉ ምን እንደሚያስቡ በኃይለ ሥላሴ ጊዜ እናውቃለን። እና ሞክረዋል፣ አንዳንድ ነገሮችን ሞክረዋል። ግን ሶሻሊዝም ተባለ እና ምንም ከውስጥ የሚመጣ ለውጥ አያስፈልግም፣ ስር ነቀል ለውጥ ነው የምንፈልገው ብለው ያው በእሱ ተነስቶ እንግዲህ አብዮት ውስጥ ገባል። እና እንዲህ አይነቶች ሁኔታ አሉ። ለማሳጠር ያህል እንግዲህ አሁን መጠንቀቅ ያለብን ጎርባቾቭ ላይ የደረሰው ነገር እንዳይደርስብን ነው። ማለት ጎርባቾቭ ያው መጨረሻ ላይ ወደ ፑቲን ነው ሄደው ተመልሶ ሊመጣ ይችላል እና ተስፋ ማድረግ ጥሩ ነው። ነገር ግን ከችግሩ ወጥተናል ጨርሶ አይደለም።
መልካም፣ ከዚህ ነጥብ የሚለጠቅ ሀሳብ ጋር ወስዳችኋለሁ። ፕሮፌሰር መሳይ አንኳር አንኳር ነጥቦችን አንስተዋል። በልማድ የቀዝቃዛው ጦርነት የሚባለውን በሩሲያ ውስጥ ብቻ ላለው ሁኔታ ሳይሆን የዓለምን ሁኔታ የቀየረ ክስተት ኋላ የተከተለው ሁኔታ አገሪቱን በመምራት ላይ ያሉትን የሩሲያውን መሪ ቭላድሚር ፑቲንን እና ስርዓታቸውን የጠቀሱበት የመደናቀፍን ሁኔታ ከግምት አስገብተዋልና አቶ አበባው የመደናቀፍ እድል ሊፈጥሩ ይችላሉ የሚባሉ ምናልባትም ስጋት ያደረባቸው ምናልባትም የቀድሞ ሁኔታዎች የተለወጡበትን መንገድ ሙሉ በሙሉ ብዙዎች የተቀበሉት በሚመስለው መንገድ ያልተቀበሉ ክፍሎች እዛው ስርዓት ውስጥም እዚሁ መንግስት ውስጥ አሉና ላለመደናቀፉ ወደሚፈለገው አቅጣጫ ለመሄዱ አደጋዎቹ የትኞቹ ይመስሎታል? ምንስ አይነት ሁኔታዎች በእርግጥ ወደሚፈለግ በዚያች ሀገርም ሆነ ህዝቧ የሚበጅ ሁለንተናዊ የለውጥ አቅጣጫ ወደ ዲሞክራሲ ይወስዳል ይላሉ?
አድማጮች፣ ውይይቱ አላበቃም። ተከታዩን በሰሞኑ ፕሮግራማችን እናቀርባለን።